ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በማስከተልም አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በሚል ርዕስ በፓፒሌ ቶላ ተደርሶ በጸጋዬ ደብተራው የተተረጎመውን መጽሐፍ ትረካ ክፍል 9 እናሰማለን። በዚህም የጠቅላላ ፕሮግራማችን ፍጻሜ ይሆናል።
ከጥቂት ሳምንታት በፊት የወያኔ አጋዚ ጦር በሞያሌ ከተማ በሰላማዊ ዜጎች ላይ በሰነዘረው ጥቃት ቢያንስ 9 ሰዎች መገደላቸውና ከ13 በላይ መቁሰላቸው ሲነገር፣ ይህንኑ ተከትሎም በ10,000 ሰዎች የሚቆጠሩ ወደ ኬንያ መሰደዳቸው ይታወሳል። ከፍተኛ የማጭበርበር ተግባር ተካሂዶ በፓርላማ ጸድቋል የተባለው የአስቸኳይ ጊዜ አዋጅ ሲታወጅ፣ ከዚሁ ጋር ተያይዞ የኮማንድ ፖስቱ የሰብአዊ ድርጊት የሚመረምር ቡድን በፓርላማው መቋቋሙ ይታወቃል። ይህ የመርማሪ ቡድን በሞያሌ የደረሰውን ግድያ ለመመርመር ወደዚያው መሄድ አስፈላጊ መሆኑን አምኖበት ከመጋቢት 16 ቀን እስከ መጋቢት 21 ቀን ወደ ቦታው ለመንቀሳቀስ አቅዶ ነበር። የቦርዱ አባላት ስለ ጉዟቸው ለመወያየት ስብሰባ ላይ ተቀምጦ ሳለ ከበላይ የመጣ መመሪያ መሰረት የመርማሪ ቦርድ አባላት ጉዟቸውን እንዲሰርዙ ተነግሯቸዋል። መመሪያውን ያስተላለፈው ባለስልጣን ማን መሆኑ ያልተገለጸ ሲሆን፣ አንዳንዶቹ እኛ የተቋቋምነው በፓርላማ ስለሆነ መሄድ አለብን የሚል አቋም ቢገፉም በሌሎች ስላልተደገፈ ጉዞውን የሰረዙት መሆኑ ታውቋል። የመርማሪ ቦርድ አባላት ወደ ሞያሌ ሄደው የሟቾቹን ቤተሰቦች ከቁስለኞችና ከአካባቢ ነዋሪዎች ጋር በመገናኘት መረጃ ለማሰባሰብ እቅድ እንደነበራቸው ታውቋል። ይህ መርማሪ ቦርድ በሞያሌ ፓርላማ የተቋቋመ እንደመሆኑ መጠን ተጠሪነቱ ለምክር ቤቱ መሆኑ ሲኖርበት፣ ማንነቱ ያልታወቀ ወያኔ ባለስልጣን ስራውን ለማስቆም መቻሉ ቀድሞም ቢሆን ለይስሙላ የተቋቋመ ነው የሚሉ በርካቶች ናቸው። የወያኔ ጭምብል ሆነው ኢህአዴግ መሪ ሆኖ የተመረጠው አብይ አህመድ ሰኞ መጋቢት 24 ቀን በወያኔ ፓርላማ በጠቅላይ ሚኒስትርነት እንደሚሰየምና በዚሁ ቀን ቃለ መሐላ እንደሚፈጽም ተነግሯል። የወያኔ ፓርላማ ቅዳሜ አስቸኳይ ስብሰባ አድርጎ እንደሚሰየመው ቀደም ብሎ የተነገረ ሲሆን፣ ከቅዳሜ ወደ ሰኞ የተለወጠበት ምክንያት አልተገለጸም። በደቡብ እና በደቡብ ምስራቅ ኢትዮጵያ በድርቅና በግጭት ምክንያት የሚፈናቀሉት ሰዎች ቁጥር ከጊዜ ወደ ጊዜ እየጨመረ መሄዱና ካለፈው መስከረም ወር ጀምሮ ከ1 ሚሊዮን በላይ ተፈናቃዮች ቤት ንብረታቸውን ጥለው በመጠለያ ካምፖች መስፈር የተገደዱ መሆናቸውን ሃንዲካፕ ኢንተርናሽናል የተባለው ተቋም ባወጣው ዘገባ ገልጿል። ተፈናቃዮቹ ከጅጅጋ እስከ ሞያሌ 400 መጠለያ ጣቢያዎች ውስጥ እየተስተናገዱ መሆናቸውን ተቋሙ ገልጾ፣ የመንግስት መስሪያ ቤቶች፣ ትምህርት ቤቶችና እንዲሁም ቤተሰቦች ለብዙዎቹ መጠለያ ሆኗል ብሏል። ብዙዎቹ ሴቶችና ሕፃናት ሲሆኑ ረጅም መንገድ በመምጣታቸው የተዳከሙ መሆናቸውን ተገልጿል። ድርጅቱ በሚቀጥለው ወራት የተፈናቃዩን እርዳታ የሚፈልገው ሰው ቁጥር ከ5 እስከ 7 ሚሊዮን ሊደርስ ይችላል የሚል ግምት ሲያስቀምጥ፣ ይህን ችግር ብዙዎቹ እርዳታ ሰጭ ድርጅቶች አልተመለከቱትም ማለት ማስጠንቀቂያ ሰጥቷል። ባለፈው እሁድ በአንድ ቤት ውስጥ በግል ጉዳይ ተሰብስበው ኮከብ የሌለበትን ሰንደቅ ዓላማ ሰቅላቸዋል በሚል ሰበብ ከታሰሩት 11 ሰዎች መካከል ተመስገን ደሳለኝ ከፍተኛ የሆነ የጀርባ ሕመም ስላደረበት ወደ ዘውዲቱ ሆስፒታል የተወሰደ መሆኑ ተነግሯል። የታሰሩት በሙሉ ለጤና የሚያጋልጥ ከበድ ያለ ሁኔታ ላይ እንደሚገኙ በቅርብ የጠየቋቸው ዘመድ ወዳጆቻቸው ተናግረዋል። 3 የኬንያ ባለስልጣኖች የሚጉና ጉዳዩን አስመልክቶ የፍርድ ቤት ትዕዛዝ በመጣሳቸው የተቀጡ መሆኑ ታውቋል። ፍርድ ቤቱ ቅጣት የበየነባቸው የአገር ግዛት ሚኒስተሩ፣ የጸጥታው ሹምና የኢሚግሬሽን ኃላፊውን ነው። ሚጉና አሁንም በዱባይ አውሮፕላን ጣቢያ ውስጥ የሚገኙ ሲሆን ወደ ኬንያ ለመመለስ ጥረት እያደረጉ መሆናቸውም ታውቋል። በሊቢያ የዋናዋ ከተማ የትሪፖሊ ከንቲባ ሌሊቱን በታጣቂዎች ታፍነው የተወሰዱ መሆናቸው ታውቋል። የከንቲባው ቤተሰቦች ለዜና ምንጮች በሰጡት መግለጫ ታጣቂዎቹ ሌሊት መምጣታቸውና የከንቲባውን ልጅ በሰደፍ ከመቱ በኋላ ከንቲባውን አስገድደው መውሰዳቸውን ገልጸዋል። የትሪፖሊ ከተማ አስተዳደር በጠለፋው ምክንያት ሥራ ማቆሙን በመግለጫ የገለጸ ሲሆን፣ ጠለፋው በመንግሥት ሥራና በሲቪል ኑሮ ላይ እንቅፋት ፈጥሯልም ብሏል። በታጣቂዎች የተጠለፉት ከንቲባ በምርመራ ላይ መሆናቸውን ከመገለጹ በስተቀር በማንና ለምን እንደተጠለፉ እስካሁን የተሰጠ ማብራሪያ የለም። በተያያዘ ዜና ባለፈው ሳምንት መጨረሻ ላይ በደቡብ ምዕራብ ሊቢያ ሁለት የአልቃይዳ አማጽያን በአሜሪካው የአየር ጥቃት መገደላቸው ተነግሯል። ከሁለቱ አንደኛው ሙሳ አቡ ዳውድ የሚባለው በአልቃይዳ ውስጥ ከፍተኛ ስልጣን የነበረውና ለድርጅቱ መልማይ እንደነበረም ተነግሯል። ባለፈው ረቡዕ በጋና የአገሪቱ ባለስልጣኖች ከአሜሪካን ጋር ያደረጉት ስምምነት በመቃወም ሰላማዊ ሰልፍ ማድረጋቸው ታውቋል። በሺ የሚቆጠሩ አደባባይ ወጥተው ተቃውሟቸውን የገለጹ ሲሆን ሰልፉ የተደራጀው በተቃዋሚ ፓርቲዎች መሆኑ ታውቋል። ባለፈው ሳምንት በጋና ፓርላማ ሲጸድቅ የተቃዋሚ ፓርቲ ተወካዮች አዳራሹን ለቀው ወጡ ሲሆን ስምምነቱ አሜሪካ የጋናን አውሮፕላን ማረፊያ ጨምሮ የጋናን ልዩ ልዩ ተቋሞች ለወታደራዊ አገልግሎት እንድትጠቀም ይፈቅዳልም ተብሏል። በሰልፍ ውስጥ የወደፊቱ ድላቸውን አደጋ ላይ ነው፣ ጋና ለሽያጭ አትቀርብም የሚሉ መፈክሮች የተሰሙ ሲሆን ተቃዋሚዎቹ ከአሜሪካ ጋር የተደረገው ስምምነት ጋናን ለአማጽያን ጥቃት ያጋልጣልም ብለዋል። ለዛሬ ያዘጋጀነው ዜና በዚሁ ተጠናቀቀ።
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
አንድ ትውልድ ለመምተር ቀዩ ሽብር በኢትዮጵያ በባቢሌ ቶላ በእንግሊዝኛ ተጽፎ በሰገየ ወይን ገብረ መድህን የተተረጎመ 1989 ዓመተ ምህረት ክፍል 9 ታህሳስ 12 ቀን 1970 ዓመተ ምህረት የማንዴቦ ነፍሰ ገዳይ ስኳድ አዲስ አበባ ባለው ማዕከላዊ መስጊድ ውስጥ ዘው በማለት ጸሎት በማድረስ ላይ የነበሩ ብዙ ሰዎችን በመትረየስ አጨዱ። በወቅቱ በኢሃፓ ተገልጾ የነበረው ይህ ሁኔታ አዲስ አበባ ውስጥ ለረጅም ጊዜ ይኖር በነበረ የውጭ ሰው ዘገባ ተረጋግጧል። በዘ ታይምስ ለንደን የወጣው የሰውየው ሪፖርት እንደሚከተለው ነበር። የትልቁ መስጊድ ኢማም በሽብር ስኳድ አባል ተመተው የሞቱ መስለው ወደቁና በኋላ ቀልባቸው ተመለሰ። ወታደራዊ መንግስት ይህን በሰማ ጊዜ የተሰማውን ሐዘን ለመግለጽ ጠርቷቸው አናርኪስቶች መስጊድ ላይ ጥቃት ፈጽመው ይህን ያህል ንጹሃን ሰዎች መግደላቸው በጣም አሳዛኝ አይደለምን ተባሉ። አዛውንቱ ኢማም እንዲህ ሲሉ መለሱ፣ በቀበሌያችን አናርኪስቶች የሉም፣ ያደረጋችሁት እናንተው ናችሁ። ግን ለምን መስጊድ ውስጥ ቁርአናቸውን በእጃቸው ይዘው የቆሙ ድሆችና ተራ ሰዎች ብቻ ነበሩ? ዝናም ምህረትና እክሊያ በረከት እንዲሰጠን ነበር የምንጸልየው። 50 ሰዎች ገደላችሁብን፣ ለምን? መልስ ሳያገኙ ወደ ቤታቸው እንዲመለሱ ተፈቀደላቸው። ግን በማግስቱ ተወሰዱና ከዚያ በኋላ ስለሳቸው የተሰማ ነገር የለም። የማዕከላዊው ዓለም በቃኝ እስር ቤት እስረኞች የረሃብ ዕድማ አደረጉና ዘመዶቻቸውም ድጋፍ ሰጧቸው። ታዲያ ምላሹ ምን ሆነ? ርሸና። በታላላቅና በትናንሽ ከተሞች ከቤት ቤት ፍተሻ ተካሄደ። ውጤቱ የጅምላ ርሸና። እስር ቤቶች ካፍ እስከ ገደፋቸው ሞሉ። መፍትሄው ሌሊት ሌሊት በርካታ እስረኞች እያወጡ መፍጀት። መገናኛ ብዙሃንም በተፈጸመው ግድያ እየፈነደቀ ሰለባ ሆኖ ለወደቀው ልጅም ሆነ የካቲት 15 ቀን 1970 ዓ.ም ተመረተ ቀበሌ 13 አዲስ አበባ ውስጥ እንደተገደለው ታደለ ወልደ ጋብር የተባለ የ80 ዓመት ሽማግሌ እጄን አልሰጠም ብሎ የጸጥታ ኃይሎች ላይ ተኩስ ለመክፈት የሞከረ አደገኛና መሳሪያ የታጠቀ አናርኪስት ብለው ያቀርቡታል። በመይሶን ቃላት ደግሞ ግድያዎቹ በሚከተለው መንገድ ተገልጸዋል። ርሸና፣ እስራትና ብርበራ በኦፊሴል መካሄዳቸው የታወቀ ነው። ግን እነዚህ እርምጃዎች የተወሰዱት በለየላቸው የኢሃፓ የኢድህና የሲአይኤ ቅጥር ነፍሰ ገዳዮች ላይ ነበር። እርምጃዎቹ የተወሰዱት በመካሄድ ላይ ያለውን አብዮት በመቃወማቸው ብቻ ሳይሆን ለመቀልበስም በመሞከራቸው ነበር። አብዛኞቹ የተገደሉት በሰላም እጅ ባለመስጠታቸው ነበር። ህዝቡንና አብዮቱን ለመከላከል እንደዚያ አይነቱን እርምጃ መውሰድ አስፈላጊ ነበር። ለአምነስቲ ኢንተርናሽናል መልስ በእንግሊዝኛ ሜይ 23 1977 እንደ ፈረንጆቹ አቆጣጠር። መይሶን እንዲያውም ከደርግ ጋር ከተቆራረጠ በኋላም እንኳ ያንኑ ቅኝቱን ይዞ ቀጥሏል። መስከረም 7 ቀን 1970 ዓመተ ምህረት ከመንግስቱ ኃይለ ማርያም ጋር ለመታረቅ ገና ተስፋ ያልቆረጠው ነገደ ጎበዜ ለሞንድ ለተባለው ጋዜጣ ጥያቄ አቅራቢ በሰጠው ምላሽ ስለ ቀይ ሽብሩ የቀረቡት ዘገባዎች የዓለም አቀፍ ህብረተሰብን አመለካከት ለመመረስ ሲባል የተጋነኑ ነበሩ ብሏል። አስፈላጊ እርምጃዎች፣ የተጋነኑ ዘገባዎች፣ ኢምፔሪያሊስቶች የቀረቡ የተሳሳቱ ዘገባዎች፣ ቀይ ሽብሩ ይፋፋም እያሉ እርስ በርሳቸው የሚቃረኑ ነገሮችን መይሶንና ደርግ በሚለፈልፉበት ጊዜ ስለ ዓለም አቀፉ ህብረተሰብም ሆነ በጅምላ በመረሸንና በመጨፍጨፍ ጸጥ ለማሰኘት ይረባረቡበት ስለነበረው ስለ አገር ቤቱም ህብረተሰብ አስተያየት ደንታ አልነበራቸውም። በ1970 ዓመተ ምህረት ወደ መጨረሻው አካባቢ በአዲስ አበባ የጅምላ ርሸናው እያበቃ በመላ ኢትዮጵያ ባሉ የገጠር ከተሞች ግን በአፍላነት እየተጋጋመ በመምጣት ላይ ነበር። የጅምላ ግድያ ነበር የቀይ ሽብሩ ገጽታ። አንድ ትውልድ ጠርጎ ለማጥፋት ሆን ተብሎ የተነደፈ ፖሊሲ። ነጻ እርምጃ። ይህ ሌላው የቀሽብር ገጽታ ሲሆን ስሙ በቀጥታ እንደሚያመለክተው በነጻ የመግደል መብት በመያዝ አስፈላጊነት ሳይገቱ ተኩሶ የመብታት መብት ማለት ነበር። ለጥፋት ማስረጃ ማቅረብ፣ ህጋዊ መንገዶችን መከተል በአብዮታውያን ገዳዮች ዘንድ እንደ ቡርዣ የህግ ፍጽምና ይቆጠራል። ማይሶን በተግባር ላይ እንዲውል ግፊት ያደረገበት ንጻር ምጃ የተጀመረው በመስከረም 1969 ዓመተ ምህረት ውስጥ ነበር። በዚህ ፖሊሲ መሰረት ስኳዶች አናርኪስት ነው ብለው የሚጠረጥሩትን ወይም መስሎ የተሰማቸውን ባዩበት እንዲገሉ መብቱ ተሰጣቸው። ይሄው ፖሊሲ እንደሚፈቅደው በመንገዶች ላይ፣ በቢሮዎች፣ በፋብሪካዎች የትም የት በማንኛውም ጊዜ ተኩስ ሆነ። የስኳድ አባላቱ ከጅፖቻቸው ወይም ከፔጆ መኪኖቻቸው ዱብ ዱብ ይሉና አንዱን ረሽነው ይቀጥላሉ። የሚጠየቅ ጥያቄ የለም። ሰለባ ሆኖ የወደቀው ህፃን፣ ሽማግሌ ወይ ባልቴት፣ ቄስ ወይም ደግሞ ተማሪ ሊሆን ይችላል፣ ግድ አልነበረም። ነጻር ምጃውን የቀበሌ ስኳዶች የግል ቂም በቀልን ለመወጫ ወይም በሌላ ለማንኛውም በቂ ገንዘብ ከፍሎ ጠላቱን ለማስወገድ ለፈለገ ቅጥረኛ በመሆን ይተከሙበት ነበር። ኮረዳዎች ይደፈራሉ፣ ይረሸናሉ። ነጋዴዎች ይዘረፋሉ፣ ይረሸናሉ። ተቀናቃኞች ይገደላሉ። እዚያን ጊዜ የበላይነቱን ይዞ የነበረው አእምሮ ቢስነት በአንድ የለሞንድ ጋዜጠኛ በሚከተለው መልክ ቀርቧል። አንድ ፒያሳ አካባቢ የምትኖር ህመምተኛ እናት አንድ ማምሻ ላይ ያላትን አንድ ልጅ ወደ ፋርማሲ ላከችው። ወደ ቤቱ ሲመለስ ኮበሉ ከአደባባዩ ደረጃ ላይ በጥይት ራሱ ላይ ተመትቶ ሞተ። ገዳዮቹ ሬሳውን በጫማ ገልበጥ አድርገው አይተው የሟቹን እናት ይቅርታ፣ ሌላ ሰው መስሎን ነው የገደልነው አሏት። እነዚህ እንግዲህ ጨዋነት ያላቸው ገዳዮች መሆናቸው ነበር። ከነጻ እርምጃዊት ባህል ጋር የሚሄድ አልነበረም። አንድ የደርግ አባል ለተሰበሰቡ የቀበሌ መሪዎች መስከረም 24 ቀን አዲስ አበባ ውስጥ ነጻ እርምጃው ወጣቶች ላይ እንዲያተኩር የታሰበ ነው ብሎ እንደተናገረ ይታወቃል። ከፋርማሲ ሲመለስ የተገደለው ኮበልም እንደማንኛውም ሁሉ ኢላማ ለመሆን የሚፈልገውን ያሟላ ነበር። በመሰረቱ ጠቅላላው ፖሊሲ ህሊናን ከመሳት የመነጨ ከመሆኑ የተነሳ የጎንደሩ አስተዳዳሪ ነፍሰ ገዳዩ የደርግ አባል ሻለቃ መላኩ ተፈራ የልዩ ኮማንዶ አዛዥን ይጠራና በጎንደር ከተማ ለግማሽ ሰዓት ነጻ እርምጃ ብሎ ያዘው ነበር። ይህንን ትዕዛዝ ተከትለው ኮማንዶዎች ከተማ ውስጥ ይገቡና የተተመነው ሰዓት እስኪሞላ ድረስ ያሻቸውን ማንኛውንም መንገድ ላይ ያገኙትን ይገድሉ ነበር። እንደዚህ ባሉት ጊዜያት ቤት ሰብረው የሚገቡ ቢሆንም ኑሮ የሟቹ ቁጥር የላቀ በሆነ ነበር። ሻለቃ መላኩ እርምጃውን የሚያዘው ባሰኛው ጊዜ ሲሆን የግድያው ፈንጠዝያ ለምን ያህል ጊዜ መቆየት እንዳለበትም የሚወስደው እንደፈቀደው ነበር። በወቅቱ የነበሩት አቡን ከመላኩ መቅሰፍት ይሰውራችሁ ብለው ያሳረጉት ያለ ምክንያት አልነበረም። ማይሶን ይህን ፖሊሲ ከማፍቀሩ የተነሳ ከደርግ ጋር ተጣልቶ ሲለያይ ከደርግ ጥፋቶች አንዱ ከውስጡ ያሉ አድሃሪያን ነጻ እርምጃውን ለማስቆም መሞከራቸው ነበር ብሎ ይከራከር ነበር። ከቤት ቤት ፍተሻ፣ እንደገና የዚህ እርምጃም ሐሳብ የመነጨው ከማይሶን መሪዎች አፍላቂ ምናብ ነበር። ከቀይ ሽብሩ መንገሻ ተጽፎ በፊት ከቤት ቤት ይደረግ የነበረው ፍተሻ ያን ያህል የተጠናከረና በሚገባም የተደራጀ አልነበረም። በቀይ ሽብሩ ስር ከቤት ቤት ፍተሻ አሸሹም ዞራሉ አይነት ነገር ነበር። የተፈለገው ለደንቡ ያህል የሚደረገው ፍተሻ ሳይሆን ይበልጥ ስፋት ላለው ግድያ ሽፋን እንዲሆን ነበር። ፍተሻዎቹ በዘፈቀደ የሚደረጉ ርሸናዎችን፣ ነጻ እርምጃዎችን ያስከተሉ ነበሩ። ተጠርጣሪው ከተገኘ ይገደላል፣ ካልተገኘም ቤት ውስጥ የተገኙት በጅምላ ይገደላሉ። ቢያንስ አንድ ወይም ሁለት አይቀርም። የመጀመሪያው እኔ ነኝ ያለው ከቤት ቤት ፍተሻ መጋቢት 14 ቀን 1964 ዓ.ም ተመረተ ጀምሮ 4 ቀናት ቆየ። ሌላ ደግሞ ሚያዝያ 29 ቀን መጣና 2 ቀናት ቆየ። መስከረም 30 ላይ መርካቶ የሌሊት ፍተሻ ተደርጎ የበርካታ ሰዎችን ሞት አስከተለ። ፍተሻው መጀመሩ ሲገለጽ ቡና ቤቶች በሙሉና የሲኒማ ቤት አዳራሾች ይዘጋሉ። የስኳዶችና የጸጥታ ኃይሎች መኪኖች ካልሆኑ በስተቀር ሌሎች መኪኖች መንገድ ላይ እንዲቀሳቀሱ አይፈቀድላቸውም። ሰው ቤት ውስጥ እንዲቆይ የግቢ በሮችና የቤት በሮች ክፍት እንዲሆኑ ይታዘዛሉ። በፍርሃት የሚጨመድድ ጸጥታ ከተማዋ ላይ በሚረብበትና ሰው ጥሏት እንደሸሸ ወና በምትመስልበት ጊዜ ስኳዶችና የጸጥታ ሰዎች ከቤት ቤት እየተንቀሳቀሱ ግድያቸውን ይያያዙታል። የከተማይቱ መውጫዎች ሁሉ በታጠቁ ወታደሮችና እዚህም እዚያም አለሁ የምትለውን ክላንሽኮቭ አንግበው የ800 ያህል ተጠርጣሪ አናርኪስቶች የመታወቂያ ፎቶግራፎችን ይዘው ኬላዎችን በሚቆጣጠሩ የሰደድና የመይሶን ስኳዶች ይዘጋሉ። ፍተሻው በኦፊሴል የሚታወቀው የኢሃፓ ተጠርጣሪዎችን የጦር መሳሪያን፣ የዲሞክራሲ አትሞችን፣ የኢሃፓ የመዝሙር ካሴቶችን፣ የማባሻ መኪናዎችን ወዘተ ለማግኘት ነበር። ሬዲዮ ግን በድል አድራጊነት መንፈስ ይገልጽ የነበረው በፍተሻው ወቅት የቅቤ፣ የማር፣ የማሪያ ቴሬዛ ብሮች ወዘተ መያዝን ነበር። ይህ ሁሉ ደግሞ እንደ ኢሃፓ ክዝን ተደርጎ ነበር የሚቀርበው። በሌላ አነጋገር እየተካሄደ የነበረው የጠራ የነጣ ዝርፊያ ነበር ማለት ነው። ሁሉም ነገር በቅቤ በበርበሬ በጥንታዊ የጥሬ ብር ገንዘብ ስርቆት ላይ ብቻ ተወስኖ ቀርቶ ቢሆን ኑሮ ምናልባትም ሰው ብዙም ባልገደደው ነበር። ፍተሻዎቹን አሸባሪ ያደረጋቸው በዘፈቀደ የሚደረገው ግድያ ነበር። ከቤት ላልተገኙ ልጆቻቸው ምክንያት ማቅረብ ያልቻሉ ይገደላሉ። አንድ የዲሞክራሲ እትም ከአንድ ሰው ቤት ከተገኘ ምን ያህል ሰው መገደል እንዳለበት የሚወስነው የፍተሻው ቡድን መሪ በታየው ነው። በሁሉም ሁኔታ ግን አንድ ሰው መገደሉ አይቀርም። ፍታሹ ቡድን ኮረዳዎችን ይደፍራል፣ አንዳንዶቹን ሲገርፍ ሌሎቹን ይምራል። ቤት ውስጥ ገንዘብ ከተገኘ ባለቤቱ ላይ ነፃ እርምጃ ይወሰድና ገንዘቡ በወራሪዎቹ ይወረሳል። የሟቹ ቁጥር ከፍ ያለ ነበር። መንግስት በየቀኑ በሬዲዮ እጅ አልሰጥም ያሉ ጸረ አብዮተኞች ተደመሰሱ እያለ በማውራት በተፈጸሙት ግድያዎች ይፈነድቅ ነበር። ኢሃፓ ፍተሻ የሚካሄድበትን ዕለት ቀደም እያለ ለማወቅ ይችል ስለነበር ከቤት ቤት ይደረግ የነበረው ፍተሻ መዋቅሩን ከግምት ውጭ የሆነ ጉዳት አላደረሰበትም። ሆኖም በአሰሳው ወቅት በርካታ የኢሃፓ አባላት ተገድለዋል። በመጋቢቱ ፍተሻ የኢሃፓ አባልና የኢሰማ ሊቀመንበር የነበረው ማርቆስ አጎስ ከወታደሮች ጋር ተታኩሶ የሞተ ሲሆን የኢሃፓ ማዕከላዊ ኮሚቴ አባል የነበረው ተስፋዬ ደበሳይ በመንግስት ስኳዶች በመከበቡ ከፎቅ ህንፃ በመዝለል ራሱን ገድሏል። በኬላዎች ላይ የሚደረጉ ግድያዎችም በዘፈቀደ የሚካሄዱ ነበሩ። ከእንዲህ አይነቶቹ ኬላዎች አንዱ ከነበረው ከአቃቂው ኬላ ላይ ነበር። ነጋየለ፣ መላኩ ማርቆስና ዮሐንስ ብርሃኔ ከአንድ እንግሊዛዊ የዩኒቨርሲቲ መምህር ጋር የተገደሉት። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ክንፍሽ ልውሽ በማትልበትና እኒሁ ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀይ ሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የኢሃፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተኩሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያ ሁኔታም ቢሆን ከፍ ያለ ቢሆን እንደፈለጉት ቢሆንም ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። መላይቱ ከተማ በነፍሰ ገዳይ ስኳዶች ተወራ ትንፍሽ ልውሽ የማትልበትና እኒው ስኳዶች ቢያጠፏትም ቢምሯትም ቀልባቸው በመራቸው የሚወሰንበት ሁኔታ ምናልባት በዚህ ደረጃ በሌሎች ብዙ አገሮች የማይታወቅ ይሆናል። የሆነ ሆኖ ከቤት ቤት ፍተሻው ኢትዮጵያ ውስጥ የቀሽብሩ ዘመቻ አካል ሆኖ በመምጣት ቁጥር የሌላቸውን ሰዎች በጭፍን ለመግደል መጠቀሚያ የሆነ አዲሱ ገበያ መርካቶ አካባቢ የያፓ ስኳዶችና ነጋዴዎች የመንግስትን ሰው በላ ስኳዶች በሚጋተሩበት ጊዜ ተክሱ ብርቱ ይሆናል። ሆኖም የሟቹ ቁጥር በዚያን ሁኔታም ቢሆን ከፍ ያለ ቢሆንም እንደፈለጉት ለመግደልና ለመዝረፍ እንዳይችሉ ያደርጋቸው ነበር። ግብረሰይል ወይም ቶርቸር በኢትዮጵያ ውስጥ በፖሊስ ወይም በጸጥታ ሰዎች የሚደረግ ምርመራ ለረጅም ጊዜ ከግብረሰይል ጋር ተወራራሽ ሆኖ ኑሯል። ጥፋቱን ወዲያውኑ የሚያም ትንሽ መቅመሱ አይቀርም። የማይቀምሱ ጥቂቶች ናቸው። ግን የግብረሰይልም አይነት አለው። አጼ ኃይለሥላሴ ፖለቲካ አፈንጋጮችን ወይም የተያዙ የሽምቅ ተዋጊዎችን ሚስጥር እንዲያወጡ ለማድረግ በዚሁ ዘዴ ይጠቀሙ ነበር። የተጠረጠረ ሌባ በምርመራ ጊዜ ልምጭ ይቀምሳል። ግን በፖለቲካ ምክንያት እንደታሰሩት የከፋ ግብረሰይል አይደርስበትም ነበር። ይህን ሁሉ ቀይ ሽብር ቀየረው። በመሰረቱ በአጠቃላይ የደርግ የግፍ አገዛዝ ነው ይህን ሁሉ የቀየረው። እያንዳንዱ ለግብረሰይል ይዳረጋል። ከዚህ ቁም ስቅል ለማምለጥ ያለው ዕድል አስቀድሞውኑ አለመያዝ ብቻ ነበር። ግብረሰይል የሽብሩ ዘመቻ የማይነጠል አካል ነበር። በጣም ጥቂቶች ነበሩ ለማምለጥ በእርግጥ እድለኞች የነበሩት። ሽማግሌ ወይም ወጣት ሳይባል ማንኛውም ሰው ነበር ግብረሰይል የሚፈጸምበት። ንጹሕ ሆነ ጥፋተኛ ለውጥ አልነበረውም። ምክንያቱም ግብረሰይል ፈጻሚዎቹ እስረኛውን ብለው በሚወጣላቸው ጊዜ እስረኛው ወይ ሙቷል ወይም ደግሞ ጥፋቱን እያወጣ ነው። ጥፋቱን ስላወጣም ግብረሰይል ፈጻሚዎቹን ያስቆማቸዋል ማለት አይቻልም። ጥፋትን አምኖም መደብደብ ነበረና ከጥያቄ በፊትም በኋላም አይቀርም። በሚከረፋውና በጣም በተጨናነቀው የቀበሌና የጸጥታ እስር ቤት ክፍሎች ውስጥ በመበስበስ ላይ ያለ የሰው ሥጋ፣ የተቆረጡ እጅ እግሮች፣ የተመዳመዱ ጆሮዎች፣ የተፎነኑ አፍንጫዎች፣ የተመዘዙ ጥፍሮች፣ የተጎለጎሉ ዓይኖች፣ የተጨፈለቁ ብልቶች፣ የተበጣጠሱ የሴት ብልቶች፣ የተቃጠሉ ጀርባዎች፣ የተቃጠለ ጸጉር፣ ምኑ ቅጡ ምስክርነታቸውን እነሆ ይላሉ። እነዚህን የጋርና የዋይታ ክፍሎች ነበር ካስትሮ እውነተኛው አብዮት ብሎ ያሞገሰው እውነተኛው ገጽታ። በልዩ ልዩ እስር ቤቶችና የቀበሌ ማቆያ ማዕከሎች የሚከተሉት የግብረሰይል ዘዴዎች እስረኞች ላይ ውለዋል። ግርፋት። ይህ አብዛኛውን ጊዜ ወፌላላ ተብሎ የሚጠራውና እንዲሁም እስረኛው ከመገረፉ በፊት ከሚታሰርበት የአስተሳሰር አይነት ተነስቶ ቁጥር 8 ወይም 6 ተብሎ የሚታወቀው ነበር። አለንጋው አኮርማጅ የሚፈጸመው አብዛኛውን ጊዜ ውስጥ እግሮች ላይ ሲሆን ጀርባም ጭምር ይደርሰዋል። በአንዳንድ ሁኔታ እስረኛው ውሃ በሞላ በርሜል ውስጥ በጭንቅላቱ ተዘቅዝቆ እንዲሰፈቅ ይደረግና በዚያ ሁኔታ እንዳለ ይገረፋል። ይህ በጎንደር እስር ቤት ያለማሰለስ ለሞት ያበቃ ቅጣት ነበር። ህመሙ ይበልጥ እንዲያሰቃይ ግብረሰይል አድራጊዎቹ የውስጥ እግር ቆዳውን በካራ ይሸነታትፉና ያንን ቁስሉን ከመግረፋቸው በፊት እንዲነፈርቅ ለሁለት ቀናት ያህል ያቆዩታል። በሌላ ሁኔታ ደግሞ ግርፋቱ የእስረኛውን ቆዳ ሲሰነጣጥቀውና ሲቆስል ጥሬ ጨውና በርበሬ ይነሰንሱበታል ወይንም ሽንት ቁስሉ ላይ ያፈሱበታል። ጭንቅላት ደግሞ ስለታም ጠርዝ ባለው ማስመሪያ ይመታል። ግብረ ስጋዊ ሰይል ትላልቅ ሴቶችንና ልጃገረዶችን መድፈር የተለመደ አድራጎት ነበር። ከተደፈሩት አንዳንዶቹም የዘጠኝ ዓመት እንቡቃቅላዎች ነበሩ። ከእኩለ ሌሊት በኋላ ሴት እስረኞች ለጥያቄ ተጠርተው ከተወሰዱ አብዛኛውን ጊዜ ጥሪው ለመድፈር የሚደረግ ነበር። ምንም እንኳ ግብረ ሰይሉ የተፈጸመባቸው ሀፍረት እየተሰማቸው ለመግለጽ ፈቃደኛ ባይሆኑም ደፋሪዎቹ እንደሚፈራረቁባቸውና ግብረ ሰዶም እንደሚፈጽሙባቸውም ይታወቃል። ወንድ እስረኞችም ፍም እስኪመስል የጋለ ብረት በፊንጢጣቸው በመስደድና ብልታቸው ላይ ወይ አባለ ዘራቸው ላይ ውሃ ወይም አሸዋ የሞላበት ጠርሙስ በማንጠልጠል ግብረ ሰይል ይፈጸምባቸዋል። ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ብልት በመጨፍለቅና በማምከን የተካኑ ነበሩ። የሴቶች ሀፍረተ ሥጋ ረጅምና ወፍራም ዘንግ እየተሰደደበት ጠርሙስ እየተከተተበት ጠርሙሱ ወደ ውስጥ ይመጣና እዚያ ውስጥ ይሰበራል፣ ወይም የደቀቀ የጠርሙስ ስፋጭ እየተጨመረበት ብጥስጥሱ ይወጣል። ዝንጠላ በስለታም ካራ የክንድና የጭንን ቆዳ መገፈፍን፣ ጥፍሮች መዞ ማውጣትን፣ ጣቶችን በትንንሹ መከታተፍን፣ አፍንጫና ጉንጭን በፒንሳ መቦጨቅን፣ የብልት አካባቢ ጸጉርና ቆዳን በፒንሳ መንጨትን፣ የሴትን የጡት ውልብልቢት መቁረጥን፣ ጸጉርን፣ ጀርባን፣ ሆድን በእሳት መለብለብን ያጠቃልላል። በአንዳንድ ሁኔታዎች እጅ እግር መቁረጡ በተራ ያናጢ መጋዝ በመገዝገዝ የሚካሄድ ይሆንና እጅግ ዝግ ያለ ይሆን ነበር። እስረኞችን የፈላ ዘይት ውስጥ መስፈቅና ከዚያ ወጥቶ ደግሞ ቀዝቃዛ ውሃ ውስጥ መጨመርም ነበር። አዳዲስ እስረኞችን ለማስፈራራትና ቁስለኞቹም ጠንብተው እና የገዓር ቀናት አሳልፈው እንዲሞቱ ምንጊዜም ለቁስል የሚደረግ የሕክምና እንክብካቤ አልነበረም። በላይ ሰብዕነት አስደንጋጭ ይመስል ይሆናል ነውም። ይህም ጭምር በእነዚያ ደናቁርት እንደ ሽብሩ ዘመቻ አካል ተደርጎ በሥራ ላይ ውሏል። የሰው ሥጋ የሚበሉት ግብረ ሰይል ፈጻሚዎቹ ሳይሆኑ እነሱ አስገድደው እስረኞቹን ነው የሚያስበሏቸው። መግቢያው ላይ የጠቀስነው የልጃቸውን የተከታተፈ አባለ ዘር እንዲበሉ የተገደዱት እናት ታሪክ አለ። ጎንደር ነው ታሪኩ የተፈጸመው። በአዲስ አበባው የጸጥታ እስር ቤት ውስጥ ብዙዎች የራሳቸውን የተከተፈ ሥጋ እንዲበሉ ተገደዋል። ተገዶ መብላቱ የሰው አይነ ምድርን ይጨምራል። እንደገና ይህም በአዲስ አበባ የጸጥታ ማዕከላዊ እስር ቤትና ወታደራዊ ፖሊስ ጠቅላይ ሰፈር ውስጥ ይደረግ የነበረ ነው። እስረኞች የሰው ደም እንዲጠጡና አክታ እንዲውጡም ይደረግ ነበር። አእምሯዊ ግብረ ሰይል ይህ በስፋት ሥራ ላይ የዋለ ነበር። ሰውነታቸው የተዘነጣጠለ፣ ቁስላቸው አመርቅዞ የሚከረፉት እስረኞች አዲስ መጥ እስረኞች ውስጥ ይወረወራሉ። አዲስ መጥ እስረኞች ሌሎች ላይ ግብረ ሰይል ሲካሄድባቸው እንዲመለከቱ ይገደዳሉ። ቀይ ሽብር በተጋጋመበት ወቅት የቀበሌ ነዋሪዎች በአጠቃላይ እንዲወጡ ይደረግና በአደባባይ የሚካሄድ ግብረ ሰይል እንዲያዩ ይደረጋል። ፍንክች አለል ያለ እስረኛ ወላጆች ከፊቱ ቀርበው ግብረ ሰይል ሲፈጸምባቸው እንዲመለከት ይገደዳል። እስረኞችን ለማደናገጥ የማስመሰል እርሸናዎችም ይካሄዳሉ። በዚህ የአዲስ አበባው ወታደራዊ ፖሊስ ጠቅላይ መምሪያ የተራቀቀበት ነበር። በግብረ ሰይል ቁም ስቅላቸውን የሚያዩ ሰዎች የጣር ጩኸት ሆን ተብሎ አዲስ መጥ እስረኞች እንዲሰሙት ይደረጋል። ሌሊት ሌሊት የሚፈጸመው ግብረ ሰይል በጣም የከፋ ስለነበርና እርሸናዎችም አዘውትረው የሚካሄዱት በዚሁ ጊዜ ስለነበር እስረኞች እንቅልፍ አጥተው ያድራሉ። ውጭ ካኔ ያገበራቸው ዘበኞች በሩን የከፈቱ በማስመሰል በመፈጸመው ማታለል ስቃያቸው ይባባሳል። አንዳንድ ጊዜም መኮንኖች የስም ዝርዝር ያለው ወረቀት ይዘው ይመጡና የእስረኞቹን ስም ከጠሩ በኋላ ልንገደል ነው ብለው ያሰቡትን ትተው ይሄዳሉ። እስረኞች በተለይ የቅርብ ጓደኛሞች አንዱ በሌላው ላይ ግብረ ሰይድ እንዲፈጽሙ ይገደዳል። የእስር ቤቶች ሁኔታ ራሱ የሚቻል አልነበረም። 4 ተኩል ሜትር በ4 ተኩል ሜትር ስፋት ባላት ክፍል ውስጥ ከ50 በላይ የሚሆኑ እስረኞች ጀርባ ለጀርባ ገጥመው ታምቀው በመጋደም በቂ ቦታ አይገኝም። ለመጸዳጃ አገልግሎት የምትውለው አብዛኛውን ጊዜ ሞልታ የምትፈስ ጥጊዛ የምትገኝ አንድ ትንሽ ባልዲ ናት። የክፍሏ መጠንባት፣ የሽንቱ፣ የትውከቱ፣ ግብረሰይድ የተፈጸመባቸው እስረኞች ቁስል ሽታ አይጣል ነበር። ግብረሰይድ የሚፈጸመው የትም ነበር። እጅግ አረመኔነት ይታይባቸው የነበሩ ቦታዎች የቀበሌ አግቶ ማቆያ ማዕከሎች፣ በመይሶን ወይም በደርግ አባላት ይስተናበሩ የነበሩ 3ኛ ፖሊስ ጣቢያ ግቢ ውስጥ የሚገኘው የጸጥታ ዋና መስሪያ ቤት፣ የድሮው ልዕልት ፀሐይ ሆስፒታል አጠገብ፣ አዲስ አበባ የሚገኘው የወታደራዊ ጠቅላይ ፖሊስ መምሪያ ነበሩ። ግብረሰይድ ፈጻሚዎቹ የጸጥታ ፖሊስ አባሎች፣ የቀበሌ ባለስልጣኖች፣ ወታደሮች፣ በተለይም በጎንደር ደግሞ ልዩ ኮማንዶዎች ነበሩ። ለዚህ አመጻ የተዳረጉት ደግሞ ከልዩ ልዩ የህብረተሰብ ክፍል የወጡ በሺዎች የሚቆጠሩ ወጣቶች፣ ሽማግሌዎች፣ ሴቶች፣ ወንዶች ነበሩ። ብዙዎች አካላዊ ጉዳቶች ደርሰውባቸዋል። ብዙዎች አእምሯቸውን ነስቷቸዋል። ብዙዎች ያበዱም ጭምር በጥይት ተገድለዋል። በደርግ አይን እብደት ከትክክለኛ ፍርድ ለማምለጥ ምክንያት አይሆንምና፣ ሆኖም ብዙዎች ተርፈዋል። አንዳንዶቹ አሁንም ከእስር ቤት ናቸው። አንዳንዶቹ ነፃ ተለቀዋል። ሌሎች ደግሞ ስደት ላይ ናቸው። ከግብረሰይ ፈጻሚዎቹ ምንም እንኳን አንዳንዶቹ የተገደሉ ሌሎች ሰላማዊ ሞት የሞቱ ቢሆኑም አሁንም እንዳሉ አሉ ማለት ይቻላል። ግብረሰይ ፈጻሚዎቹ ጥቂቶችም ፍዳ ሲያበሏቸው እንደነበሩት ጥቂቶች ሁሉ እነሱም ለስደት በቅተዋል። የ8 ዓመቱ ልጅ ዋሳቸው መንግስቱ በኢሃፓ አባልነት ይጠረጠሩ የነበሩ ወንድሞቹ ያኖሯቸውን ሰነዶች ደብቀሃል በሚል ክስ ጎንደር ውስጥ ተያዘ። ዋሳቸው ታውቃለህ ብለው ቼክ ያሉበትን የሰነዶቹን መደበቂያ ቦታውን ለማሳየት ባለመቻሉ በሚያሰቅቅ ሁኔታ ለቀናት ግብረሰይድ ተፈጸመበትና በስቃይ ላይ እንዳለ ሞተ። አለማየሁ እድሜው 22 መኖሪያው ኮልፌ አካባቢ አዲስ አበባ የነበረ ተማሪ ሲሆን፣ ሲሳይ አለሙ ደግሞ እድሜው 27 መኖሪያው አሮጌው አውሮፕላን ማረፊያ አካባቢ የነበረ ሰራተኛ ነበር። ሁለቱም የተያዙት የኢሃፓ አባላት ናቸው በመባል ነበር። በተደጋጋሚም ግብረሰይድ ከተፈጸመባቸው በኋላ ሲሳይ ላይ ቤንዚን ተርከፍክፎ እሳት ተለኮሰበትና ወዲያውኑ ተቃጥሎ ሞተ። ያለማየው ስቃይ ግን ተራዘመበት። ጠቅላላ ልብሱን እንዲያወል ከተደረገ በኋላ እርቃነ ስጋው ላይ ቤንዚን እንዲከፈከፍበት ተደረገና በእሳት ጋየ። ለተቃጠለው አካሉ ምንም ሕክምና ሳይደረግለት ተትቶ ከጥቂት ቀናት በኋላ ሞተ። ባህር ዳር ብርሃኔ ኪዳኔ የተባለ እድሜው 25 ዓመት የነበረ ልክ እንደ ሲሳይ በቤንዚን ተቃጥሎ ሙቷል። መኖሪያዋ ቄራ አካባቢ አዲስ አበባ፣ እድሜዋ 22 የነበረ ሂሩት በአሰቃቂ ሁኔታ ግብረሰይድ ተፈጽሞባታል። ሁለቱ ጡቶቿ ትንሽ በትንሽ ከተቆራረጡ በኋላ ፍም የመሰለ የጋለ ብረት በብልቷ ተሰዶባት ሙታለች። ሐሰኑ አልቃሲም ጎንደር እስር ቤት ውስጥ ግብረሰይድ ሲፈጸምበት ሙቶ የተዘነጣጠለ ሬሳው ለትርኢት እንዲታይ አውራ ጎዳና ላይ ተወረወረና 10 ዓመት ያልሞላው ትንሽ ወንድሙ የወንድሙን ሬሳ በተመለከተ ጊዜ ጩኸቱን ለቀቀው። የመንግስት ስኳዶች ለሞተ አናርኪስት ማልቀስ ከልክል መሆኑን የሚያዘውን ትዕዛዝ ጣሰ በሚል ወዲያውኑ ተኩሰው ገደሉት። እድሜው 25 ዓመት የነበረ ኃይሉ አስፋው የተባለ ተማሪ በግብረ ሰይል ባለሟሎች ክፉኛ ተደብድቦ ሕክምና ባለማግኘት በደረሰበት ቁስል ለሞት በቅቷል። እድሜዋ 25 ዓመት መኖሪያዋ ዳባት የነበረ እታገኝ ብርሃኑ የአምስት ወር ነፍሰ ጡር ነበረች። ስትያዝ ግብረሰይል ተፈጽሞባት ከመገደሏና አውራ ጎዳና ላይ ከመጣሏ ቤት በእርግጥ ሕይወት ነበራት ብሎ ለመናገር አያስደፍርም ነበር። ከእሷ ሬሳ ጋር ፈንቱ ገላው የተባለ የሌላ እስረኛ የተቆራረጠ ሬሳ አብሮ ለትርኢት ቀርቧል። ጎንደር ውስጥ መምህር የነበረው የ34 ዓመቱ ዮናስ አዲሱ ለዘብ ያለ የፖለቲካ አመለካከት ነበረው። ታዲያ ተያዘና የኢሃፓ ከፍተኛ መሪ ነህ በሚል ተከሰሰ። ለሳምንታት ስሞች፣ መዋቅርና የመደበቂያ ቦታዎች እንዲያወጣ ግብረሰይ ተፈጸመበት፣ ግን ሊያወጣ አልቻለም። በኋላም ከወገቡ በታች ሽባ ሆኖ ከተለያዩ የህመም መንስኤዎች ይሰቃይ ጀመር። ባለስልጣኖች ለሽልማት የሚያበቃውን ዋናውን ይዘናል ብለው አስበው ነበርና ወደ ሆስፒታል ወሰዱት። እዚያም እጆቹና እግሮቹ ካልጋው ጋር ተጠፍረው ሕክምና ተደረገለት። ቆየት ብሎም ሌላ እስረኛ ዮናስ የኢሃፓ ከፍተኛ አመራር እንዳልነበረ የጸጥታ ሰዎቹን ሊያሳምናቸው ቻለ። ጥቅምት 1969 ዓ.ም ዮናስ ከሆስፒታል በቃሬዛ እንዲወጣ ተደርጎ መቃብር ውስጥ ተወረወረ። በሕይወታቸው ከተቀበሩት ጥቂት የሽብር ሰለባዎችም አንዱ ሆነ። ኢብራሂም ዘለቀ፣ ሐሰን መሐመድ፣ አሰፋ ጀማነ፣ ሞገስ በላይ፣ ታደሰ አያሌው፣ ሰርጎ ሙሄ፣ ሽታሁን እስጢፋኖስ፣ መላኩ ወልደ ትንሣኤ፣ ግብረ ጻድቃን ኃይሌና ቁጥር የሌላቸው ሌሎች አረመኔያዊ ግብረ ሰይል ተፈጽሞባቸው ተረሽነዋል። ዮሴፍ አዳነ አከርካሪ አጥንቱ በግብረ ሰይል ከተሰበረ በኋላ አያሌ የቁም ስቅል ተቀብሎ መዳረሻው እንደጠፋው እንደ ፍቅሬ ዘርጋው እሱም የት እንደደረሰ የሚያውቅ የለም። እንደ ሀብታሙ አንዳርጋቸውና እንደ አልማዝ ታደሰ ያሉ ልጃገረዶች እጅግ ጭካኔ በተመላበት ግብረ ሰይል ከተፈዳዩ በኋላ ሞት ገላግሏቸዋል። ሽብሩ በመንግስቱ ያመጻ አውታራትና በስኳዶች ውስጥ ታምቆ የነበረውን ጭካኔና ወሬነት እንዳለ በአደባባይ እንዲወጣ አደረገው። ለትርኢት ተብሎ ሬሳዎች አውራ ጎዳና ላይ ሲወረወሩ የግብረ ሰይል ፈጻሚዎቹን አውሬነት ማየት ይቻል ነበር። ይኸው አሰቃቂ ግብረ ሰይል አሁንም በህዝባዊ ዲሞክራሲያዊው መንግስት እስር ቤቶች ውስጥ እየቀጠለ ነው። የሬሳ ትርኢት። ይህ የቀይ ሽብር የብቻው የሆነ የራሱ ፈጠራ ነበር። ሐሳቡ ከሶቪየቶችና ከምስራቅ ጀርመን አማካሪዎች የመጣ ነው የሚሉ አሉ። ለሁሉም ግን መንግስቱ ያን ተቀብሎ ስራ ላይ መዋሉ ራሱ አረመኔነት ነው። እስር ቤት ውስጥ የሞቱ፣ ግብረ ሰይፍ ሲፈጸምባቸው የሞቱ፣ በነጻ እርምጃ የሞቱ ሰዎች በደም የተበከሉና ዝንጥልጥላቸው የወጣ ሬሳዎች በመስቀለኛ መንገዶች ላይ፣ በዋና አውራ ጎዳናዎች ላይ፣ በቤቶች አጠገብ ይጣሉና ለአንድ ቀን ትርኢቱ ነው ይታያሉ። ማንም ወላጅ የዘመዱን የልጁን ሬሳ ማንሳት አይችልም። ማንም ሰው ማልቀስ አይችልም። እንዲያውም የቀበሌ ነዋሪዎች እንዲሰበሰቡ ተደርጎ እንዲህ እያሉ መስፈን ይገደዳሉ። አቤት አቤት ደስ ማለቱ፣ የአናርኪስት ደም ሲፈስ ማየቱ። በሌላ ጊዜ ደግሞ መኢሶን ያሰለጠናቸው ወጣቶች ከትርኢቱ ቦታ እንዲመጡ ይደረግና ከላይ የተጠቀሰውን ወይም እሱን መሰል ዘፈን እንዲዘፍኑ ይደረጋል። ሬሳ ለትርኢት ይቀርብ የነበረበት ምክንያት ሕዝቡን ቀልብ ለመግፈፍ፣ ውርደት ለማልበስና ምንም መፈናፈን የማይቻል ደካማ አድርጎ ራሱን እንዲመለከት የመንግስትን ኃያልነት ደግሞ አግኖ እንዲያይ ለማድረግ ነበር። በርካታ ወላጆች ልጆቻቸውን ካውራ ጎዳና ላይ ወድቀው ተበጣጥሰውና ሙተው በማየት አምሯቸውን ስተው እብዶች ሆነዋል። ለሞቱት ሊያለቅሱም ሆነ ሬሳቸውን ሊቀብሩ ባለመቻላቸው ከባድ ሐዘን ውስጥ ወድቀዋል። ተገድለው መንገድ ላይ ተጥለው ይሆናል በሚል ወገኖቻቸውን ፍለጋ ከቀበሌ ወደ ቀበሌ በመቋተን ወላጆች ክፉኛ ተሰቃይተዋል። ይበልጥ አስደንጋጭ እንዲሆን ሬሳዎች ሆን ተብሎም ይበጣጠሱ ነበር። አንዳንዶቹ አንገታቸው፣ ሌሎች ደግሞ እጅ እግራቸው ይቆረጣል። በአንዳንድ ሁኔታዎች የተቆረጡ እጆች ከግንባር ላይ በምስማር ይቸነከራሉ። አብዛኛው ሁኔታ አናርኪስት ነበርኩ ወይም ቀይ ሽብሩ ይፋፋም የሚል መልእክት ያለው ጽሑፍ ሬሳዎቹ ላይ ይቸነከራል። ውሾችም ተገድለው እኔም አናርኪስት ነበርኩ የሚል መልእክት የያዘ ጽሑፍ ለማሾፊያ ተቸንክሮባቸው በሰው ሬሳ አጠገብ ይጣላሉ። ማታ ማታ የማዘጋጃ ቤት መኪኖች ሬሳዎችን ሰብስበው በማይታወቅ የጅምላ መቃብር ውስጥ ይደፏቸዋል። የተበጣጠሰ ሬሳን ለትርኢት ማቅረብ የአረመኔያዊ ሽብር አንዱ አጸያፊ ገጽታው ሲሆን፣ ግልጽ በሆነ መንገድ የመንግስቱ ኃይለ ማርያምን አምባገነናዊ መንግስትና የመይሶን ባልደረቦቹን ኢሰብአዊና አረመኔያዊ ባህሪ አመልክቷል። የሬሳ ሽያጭ ከመስከረም 1968 ዓ.ም ጀምሮ ምኒልክ ሆስፒታል ውስጥ አዲስ አበባ በሽብሩ የወደቁ ሰዎች ሬሳ ላይ በላዩ ይቆለል ነበር። የተጨነቁ ወላጆች የልጆቻቸውን ሬሳ ከቁልል ውስጥ ለመፈለግ ከውጭ በር ይሰለፋሉ። ተለይቶ የታወቀውን ሰው ሬሳ ለማውጣት ቁልሉን ለሚያወርዱ አዲስ የሥራ መስክ ተከፍቶ ነበር። ማንም ሰው የሚፈልገውን ሬሳ በነጻ አይወስድምና ገዳዮቹ መንግስት ጥይቱን በነጻ ያገኘዋል የሚል አባባል ነበራቸው። የሚፈልገውን ሬሳ ከእጁ ለማስገባት የሚፈልግ ሰው የጥይት ዋጋ እየተባለ የታወቀውን መክፈል ይገደዳል። የተቆረጠ ዋጋ አልነበረም፣ ግን በአጠቃላይ ክፍያው የሚያሰላው ሬሳውን በበሳሳው የጥይት መጠን ነበር። እድለኛ አባት ልጁ ባንዲት ጥይት የሞተችበት ነበር። በጸሐፊው በኩል የሚያስነውር ቀልድ ውስጥ ለመግባት ሳይሆን ወላጆች በእውነቱ ይሰማቸው የነበረውን ለመግለጽ ነው። ምንም እንኳ የሬሳ ሽያጩን ሐሳብ ያቀረበው ባይታወቅም እንኳ ፈጠን ያለ ገቢ ያመጣ የንግድ ሥራ ነበር። ውሎ አድሮ ወላጆች መክፈል እምቢ ሲሉና ብዙዎች የገደላችኋቸው እናንተው ናችሁ ብሏቸው አሉ፣ ሬሳ ለትርኢት ማቅረብ ሰፋ ያለ ትኩረት እየሳበ ሲመጣ ሽያጩ ቀነሰ። አጋልጥ ተጋለጥ። የሶቪየት ሰበካ ሀገሮች የሽብር ጠበብት በብዛት ኢትዮጵያ ውስጥ ከገቡ በኋላ የማጋለጡ ተግባር የቀይ ሽብሩ አይነተኛ ገጽታ መሆኑ አጋጣሚ አልነበረም። በቀይ ሽብሩ ወቅት የሚከተሉት መልኮች ነበሩት። አንድ፣ ራስን ማጋለጥ። ይህ በእስር ቤት ውስጥ ግብረ ሰይል በሚፈጸምበት ወቅት ወይም ህዝብ በተሰበሰበበት የሚደረግ ነበር። የተያዙ ተጠርጣሪዎች በልዩ ልዩ ወንጀሎች ይከሰሱና የኢሃፓ አባል ወይም መሪ መሆናቸውን እንዲያጋልጡ ይጠየቃሉ። ተጋልጠሃልና ራስክን አጋልጠህ ከሞት ብትተርፍ ይሻልሃል የሚል ነበር የተለመደ ማግባቢያቸው። ቀደም ሲል ያስለፈለፏቸውን የተረቱ እስረኞች ወይም ከኢሃፓ ተገንጥለው ወደ ደርግ የገቡ አንጃዎችን ያመጡና ያጋልጥ ዘንድ እንዲያግባቡት ያደርጋሉ። የዚህ ሁሉ ምጸት ግን ከግብረ ሰይሉ የዳኑ መስሏቸው ራሳቸውን ያጋለጡ በኋላ በግብረ ሰይል መሰቃየታቸውና እንዲያውም መረሸናቸው ነበር። በህዝባዊ ስብሰባዎች የተሰበሰበ ህዝብ በሰደድና በመይሶን በታጠቁ ቡድኖች ተከቦ የደርግ ወይም የመይሶን ካድሬ እየተነሳ ሰው ራሱን እንዲያጋልጥ ለረጅም ጊዜ ይደነፋበታል። ከማጋለጥ የተቆጠቡ ሞት እንደሚጠብቃቸው እየተገለጸ ይዛትባቸዋል። ራስህን ካጋለጥክ ግን በኋላ ከተጋለጥክ ወይ ስምህ አብሮ በያዝነው ዝርዝሩ ላይ ከተገኘ ነጻ እርምጃ ይወሰድብሃል ይባላል። ካድሬዎቹ የኢሃፓ አባላትና ደጋፊዎች ወይም ዴሞክራሲያን አንድ ጊዜ እንኳ ያነበቡትን ሰዎች ዝርዝር ያላቸው በማስመሰል ያሞኛሉ። ሰውም ደንግጦና ግራ ተጋብቶ ራሱን ያጋልጣል። ዴሞክራሲያ አንድ ጊዜ አንብቤ ያለው የሃፓ ደጋፊ ነው ብዬ ጠርጥር ያለው ግን ምንም አላልኩም። ካናርኪስት ጋር ተነጋግር ያለው ወዘተ ወዘተ እነዚያ ራሳቸውን ያጋለጡ ተይዘው በፍጥነት ይወሰዳሉ። በአንድ ቀን ብቻ በግንቦት 1970 ዓ.ም ጎንደርና ጥቂት ሌሎች ክፍለ ሀገር ከተሞች ውስጥ 6000 ሰዎች ራሳቸውን አጋልጠዋል። 2 ሌሎችን ማጋለጥ። አንድ እስረኛ የሚያውቃቸውን የሌሎች አናርኪስት ስሞች እስኪሰጥ ድረስ ግብረሰይል ይፈጸምበታል። ብዙዎቹ አሰቃቂውን ግብረሰይል መቻል ያቃታቸው ሌሎችን ያጋልጣሉ። ከራሳቸው መከራ ለመላቀቅ ዝም ብለው ዕውቂያ ይሰጣሉ። በሌሎች በመጋለጣቸው የተነሳ የተያዙ ዘዎች ግብረሰይል ይፈጽሙባቸዋል። ሌሎችን እንዲያጋልጡ ይገደዳሉ። እንዲያ እያለ ዙሪያ ጥምጥም ውስጥ ይሽከረከራል። ሌሎች የማጋለጥ ተግባር በቀበሌዎች፣ በፋብሪካዎች ወዘተ የህዝብ የማጋለጥ ስብሰባዎችም ይካሄዳል። ህዝቡ አናርኪስቶችን እንዲያጋልጥ ይታዘዛል፣ ይገፋፋል። ልጆች ወላጆቻቸውን እንዲወነጅሉ ተደርገዋል። አንዳንዶች የግል ጠላቶቻቸውን በንግድ ወይ በፍቅር ጉዳይ ወደረኛ የሆኗቸውን ለማጋለጥ ሁኔታውን ተጠቅመውበታል። ከዚህም የተነሳ ቁጥር የሌላቸው ከያፓ ጋር ምንም ግንኙነት እንዲህ አይነቱ ወጥመድ እየተጠመደባቸው ተመተዋል። በህዝብ ውስጥ የፍርሃትና የእርስ በርስ መጠራጠር መንፈስ ረበበ። ማንም ማንንም ሊያምን አልቻለም። ወጣቱ ልጅ እናቱን ሊያጋልጥ ይችላል። ሰራተኛዋ ቀጣሪዎቿን ልትወነጅል ትችላለች። ምርጫው ከባድ መጨነቅ መጠበብ የነበረበት ነበር። ራስህን ካላጋለጥክ ሌላው ያጋልጥሃል። ሌሎችን ካላጋለጥክ ግብረሰይል ወይም ሞት ይጠብቅሃል። ተጨማሪው ችግር ደግሞ ሌሎችን ስታጋልጥ ራስህም የነሱ አባሪ ተደርገህ ስለምትወሰድ ከቅጣት አታመልጥም። የጀገኑቱ መላ በመምታት ለሚደረገው ማጭበርበር ራሳችንን አናዋርድም ብለው ሌላውን አያጋልጡም። አንዳንዴም ሌሎችን ለማዳን በመሞከር በራሳቸው ላይ ይደፈድፋሉ። በአንጻራዊ ደረጃ ለከም ያሉቱ እዚህ ላይ ዳኝነት መስጠታችን አይደለም፣ ማን ሊናገር የነበረ ነውና እዚያው ነበልባል ውስጥ ከነበረው የበለጠ ማን ሊዳኝ ይችላል? ሌሎችንም ራሳቸውንም ያጋልጣሉ። እንዲያ በማድረጋቸው የሌሎችንም የራሳቸውንም ጋር ያስረዝማሉ። ሌሎችን አጋልጠው ርሽናቸው እንዲፋጠን ያስደረጉ ብዙ እስረኞች እስከ 1974-75 ዓመተ ምህረት እንኳን ከእስር ቤት የተወሰዱ በሚስጥር ተገለዋል። ለምሳሌ በአዲስ አበባ፣ በጎንደር፣ በደሴ፣ በጅማ፣ በመቀሌና ሐረር። ቀይ ሽብሩ መላ ሀገሪቱን ይህ ነው ተብሎ ሊገለጽ የማይችል ፍርሃትና በቀላሉ የማይሽር የአእምሮ ቁስል ቁራኛ አድርጓታል። ሽብር የሚለው ቃል አሁን ብዙ ሰው ላይ ፍርሃት ይለቃል። ሽብር ሲባል የሚታያቸው ቀዩ ሽብር ነውና የደረሰው ሞት ቢሉ ሞት አይደለም፣ ህመም ወይ ውርደት ብቻም አይደለም፣ ከዚህ ሁሉ በላይ ነበር። የህዝብን መንፈስና ቅስሙን ሰብሮ ወኔውን ሰልቦ አሜን ብሎ የመታዘዝን ብቻ ከሚያውቅ ከግዑዝ ፍጥረት ደረጃ ለማውረድ ሆን ተብሎ የተደረገ ሙከራ ነበር። አንድ ሰው ቀዩ ሽብር የተነጣጠረው ህይወት ባላቸው ላይ ነው ብሎ የጻፈው እውነት ነበረው። ዓላማው ለተቃውሞ አሻፈረኝ ለማለት የሚከፍሉትን ዋጋ ለማሳየት ህይወት ያላቸውን መዳመጥ ነበር። ለብዙ ጊዜ ብዙ አመጻን ላየች ኢትዮጵያ እንኳ ቀይ ሽብር ከልክ ያለፈ ነበር። የተካሄደበት መንገድ መጠኑ አረመኔያዊነቱ ሊታለም ከሚችለው ውጭ ነበር። ቀዩ ሽብር ሲተረጎም የግፍ፣ የግድያ፣ አረመኒያዊ ግብረ ሰይል የሬሳ መበጣጠስ ጭፍጨፋ ግብታዊ ርሸና እስከነ ህይወት መቅበር አባትን በልጅ ልጅን በአባት ማወነጃጀት ጥርጣሬን ማሰራጨት ፍርሃትና ተስፋ መቁረጥ ነበር። እነዚያ ይህን ሁሉ ጸዋት ወመከራ የተቀበሉት በውስጡ ተቀቀለው ያለፉት ናቸው። በአመሮ ላይ የቀረጸውን ሽብር ቢያንስ በይፋ አቁሟል ከተባለ ብዙ አመታት በኋላ እንኳ ህዝቡ ጨምድዶ ያዘውን ትክክለኛ ስሜት ሊገመግሙ የሚችሉ በሽብሩ ወቅት ሞት ድንገት ከመጣ ትልቅ ግልግል ነበር። የብዙ እስረኞች ወላጆችና ቤተሰቦች ራሳቸውን ገድለዋል። በርካታ የሃፓ አባላት የመርዝ እንክብል በመዋጥ ራሳቸውን አጥፍተዋል። ሌሎቹም የተባይ መርዝ በመጠጣት ሙተዋል። ከመያዝና በርግጥም ተከትሎ በሚመጣው በተጓተተና በተራዘመ ጋር ከመሞት ፈጣን ሞት የተመረጠ ነበር። ደጉ ግብረ ሰይል ፈጻሚ ደብድቦ አእምሮን የሚያስትና ፈጥኖ የሚገድል ነበር። እንዳም ሳለቃ ተሾማ አይነቱ ግደለን ብለው እንዲለምኑት የሚያደርግና ይበልጥ እንዲሰቃዩ በህይወት ጠርዝ ላይ የሚያቆየው ነበር። ቋሚ ይበልጥ ስለሚሰቃይ ሞት ግልግል ነበር። በአንድ ቀን ወይም በሳምንት ውስጥ ልጅ አልባ መሆናቸውን ያዩ ወላጆች አንድዬ ልጇ ቁም ስቅሉን ሲቀበል የተመለከተች እናት ወንድሟም ባሰቃቂ ሁኔታ ለገደለው መንግስት የውዳሴ መዝሙር እንድትዘምር የተገደደች እህት እጅ እግራቸውን አጥተው ዱሻቸውን እያሳዩ እስር ቤት ያሉት ለእውርነት የተዳረጉት በግብረ ሰይል አእምሯቸውን የሳቱትን ወጣቶች የሚንከባከቡ ወላጆች ወዘተ ወዘተ። የቁም ስቃይ ለቋሚዎች ቀዩ ሽብር ከሞት የከፋ ትርጓሜ ነው የነበረው። ቀዩ ሽብር ጨቋኙ ገዢዎች የስልጣን ጥማቸውን ለማርካት እስከ ምን ያህል የዝቅጠት ደረጃ ሊወርዱ እንደሚችሉ አሳየ። የወላወሉና ሌሎችን ጠቁመው ወደ እርግጠኛ ሞት የሰደዱ ብዙዎችን ሀፍረት አለበሳቸው። ጥቂቶች ምሁራን በመንግስት ከተቀጠሩት ማይማን ገዳዮች ያልተሻሉ ያውም ባይብሱ ሆነው በመገኘታቸው ለምሁራን የነበረውን አክብሮት አጎደፈው። ቀዩ ሽብር በተግባር ሲውል ሀገሪቱ ልትወጣውና ልትፍቀው ብዙ ዓመታት የሚፈጅባት ጉዳት አደረሰባት። ጠቅላላ ፕሮግራማችን በዚህ ተጠናቀቀል። የነር ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።